ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ ቃል መሽቻችን ዛሬ ሐሙስ ሐምሌ 19 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜናን ጀምራለን። በማስከተልም እቅጩ ተነገረን። ታዲያ ምን አሁንም አደናገረን በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ሐተታ እናሰማለን። በማከታተልም ሌሎች ወቅታዊ ሐተታዎችን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
የአባይ ግድብ ሥራ አስኪያጅ የነበሩት ኢንጂነር ስመኘው ሐሙስ ጧት በአዲስ አበባ መስቀል አደባባይ መኪናቸው ውስጥ እያሉ የተገደሉ መሆናቸው ታውቋል። ንጋት ላይ በአካባቢው ስፖርት ሲሰሩ የነበሩ ሰዎች የተኩስ ድምጽ መስማታቸውን ከመናገራቸው በላይ ህይወታቸው በምን አይነት ሁኔታ እንደጠፋ አልታወቀም። የፖሊስ ኮሚሽነሩ በሰጠው መግለጫ ከጆራቸው ስር በጥይት መመታታቸውን ገልጸው አስከሬናቸው በቀኝ በኩል አንድ ሽጉጥ የተገኘ መሆኑን ገልጿል። በአካባቢው የነበረው የሲሲቲቪ ካሜራ በመንገድ ሥራ ምክንያት ለማንሳት ባለመቻሉ ፖሊስ በአካባቢው የነበሩ ምስክሮችን በመጠየቅ ሁኔታውን ለማጣራት እየሞከረ ነው ተብሏል። አስከሬኑ ለምርመራ ወደ ጳውሎስ ሆስፒታል መወሰዱም ታውቋል። ኢንጂነር ስመኘው በቀለ ባለፉት 7 ዓመታት የአባይ ግድብ ዋና ሥራ አስኪያጅ ሆነው የቆዩ ሲሆን በዛሬው ቀን ስለ ግድቡ እንቅስቃሴ ጋዜጣዊ መግለጫ ይሰጣሉ ተብለው ይጠበቁ ነበር። የቅማንት የማንነት አስተባባሪ ኮሚቴ ለሶስት ቀናት የጠራው የቤት ውስጥ አድማ በሥራ ላይ መዋሉ ታወቀ። በዚህ ምክንያት ከጉንደር መተማ ሱዳን የሚወስደው መንገድ ለትራፊክ ዝግ የተደረገ ከመሆኑም በላይ በሃይከል ከተማ ውስጥ ግጭት ተፈጥሮ የተኩስ ልውውጥ ሲደረግ መዋሉን ቁጥራቸው ያልታወቀ ቤቶችም መቃጠላቸውን የዓይን እማኞች ገልጸዋል። ከጥቂት ቀናት ወዲህ በከተማቸው ውስጥ እየተካሄደ የሚገኘውን ግድያ በመቃወም የደምቢዶሎ ነዋሪዎች ከዛሬ ጀምሮ ለሶስት ቀን የሚቆይ የቤት ውስጥ አድማ መጀመራቸው ታውቋል። በዛሬው ቀን ከተማዋ ጭር ብላ የዋለች ሲሆን የአካባቢው ባለስልጣኖችና የጸጥታ ኃይሎች ነዋሪውን ለማስወጣት ጥረት እያደረጉ እንደነበር ለማወቅ ተችሏል። ከደምቢዶሎ ሌላ ጊዳሚ ከተማና ሌሎች በቄለም ዞን የሚገኙ ከተሞች የቤት ውስጥ አድማ ማድረጋቸው ተነግሯል። ረቡ በመቀሌ ከተማ በሚገኘው እስር ቤት ውስጥ በተነሳው የእሳት ቃጠሎ የሁለት እስረኞች ህይወት ሲያልፍ ቁጥራቸው ያልታወቀ እስረኞች ወደ ሆስፒታል የተወሰዱ መሆናቸው ተነግሯል። ሐሙስ በሸዋሮቢትና በአርባ ምንጭ እስር ቤቶች ተመሳሳይ ግጭቶች በፈጠራቸው ታውቋል። ባለፉት 3 ቀናት በደብረ ማርቆስ፣ በፍኖተ ሰላም፣ በወልዲያና በቃልቲ፣ በሸዋሮቢት፣ በአርባ ምንጭና በመቀሌ ተከታታይ ግጭቶችና ቃጠሎች የተካሄዱ ሲሆን መነሻው ከእስረኞቹ የመፈታት ጥያቄ ጋር የተያያዘ መሆኑ ታውቋል። የአገዛዙ የኮሚኒኬሽን ጽህፈት ቤት እስረኞቹ በጉልበትና ህጋዊ አሰራርን ባልተከተለ መንገድ ለመለቀቅ የሚያደርጉት እንቅስቃሴ ፍጹም ተቀባይነት የለውም በማለት መግለጫ መስጠቱ ይታወሳል። በአፋር የተለያዩ ቦታዎች የኮሌራ በሽታ መከሰቱ ታውቋል። ካለፈው ከሰኔ ወር ጀምሮ በሚሌ፣ በዱብቺና በአሳይታ አካባቢ በሽታው ተስፋፍቶ 4 ሰዎች መሞታቸውና በርካታዎች በጽኑ ታመው ሕክምና እየተደረገላቸው መቆየታቸው ያገዛዙ የጤና ጥበቃ ባለስልጣኖች ገልጸዋል። ለበሽታው መንስኤ የሆኑት የንጽህና ጉድለትና የዝናቡ መጠን አጥጋቢ አለመሆኑን በተራራቀ ጊዜ ክፍተት መዝነቡም መሆኑን ተጠቁሟል። በአሁኑ ወቅት 1199 የሚሆኑ በበሽታው የተለከፉ ሰዎች ሕክምና እየተደረገላቸው መሆኑን ተነግሯል። ቀደም ብሎ የአፋር ፓርቲ የተባለው ድርጅት ባወጣው መግለጫ በተለያዩ አፋር አካባቢዎች ከ50 በላይ ሰዎች እንደሞቱ ገልጾ ኃላፊነቱን በአካባቢው በሚገኙ የጤና አገልግሎት ሰጪዎችና በአካባቢው አስተዳደሮች ላይ አስቀምጧል። የሻቢያው መሪ ኢሳያስ አፈወርቅ ተቃዋሚዎች በኤርትራ ውስጥ ለውጥ እንዲካሄድ እየጠየቁ መሆናቸው ታውቋል። በኤርትራ ውስጥ ለውጥ ካልተካሄደ በኢትዮጵያና በኤርትራ መካከል ተደረገ የተባለው እርቅና ሰላም ትርጉም የለውም የሚሉ እነዚህ ወገኖች በዓለም አቀፍ ሚዲያ ድምጻቸውን ማሰማትና በማህበራዊ ሚዲያም እንቅስቃሴ ማድረግ ጀመሩ መሆናቸው ታውቋል። ሻቢያ በየእስር ቤቱ የታገቱን በሺህ የሚቆጠሩ ጋዜጠኞችና ሌሎች ተቃዋሚዎች በአስቸኳይ እንዲፈታ የጠየቁ ከመሆናቸው ሌላ የኤርትራ ህዝብ ህገ መንግስት እንዲኖረው ነጻና ፍትሃዊ ምርጫ እንዲዘጋጅና የግዳጅ ብሔራዊ ውትድርና እንዲቀር የሚጠይቁ እንቅስቃሴዎችን እያደረጉ ነው። በሻቢያ ባለስልጣኖች በኩል እነዚህን እርምጃዎች ለመውሰድ ምንም አይነት ፍንጭ አለማሳየታቸው ታውቋል። ሻቢያ ባለስልጣኖች እስካሁን የወሰዱት እርምጃ ቢኖር በቅርቡ ወደ ወታደራዊ ማሰልጠኛ የገቡ የብሔራዊ ውትድርና ሰልጣኞች የሚቀኙት ጊዜ ለ18 ወራት ብቻ ይሆናል ብለው መናገራቸውን ነው ተብሏል። ደቡብ ሱዳን በጦርነትና በረሃብ ህዝቦቿ ያለቁ በሚገኙበት በአሁኑ ወቅት የደቡብ ሱዳን መንግስት ለእያንዳንዱ የፓርላማ አባላት የመኪና መግዣ በሚል $40,000 መስጠቱን ብዙዎቹ ያሳቆጣና ያሳዘነ ክስተት ሆኗል። ለፓርላማ አባሎች መኪና መግዛት አስፈላጊ የሆነበት ምክንያት በሞተር ብስክሌት ለመሄድ በመገደዳቸው ነው በማለት መንግስት ለተሰነዘረለት ክስ መከራከሪያ ያቀረበ ሲሆን በጥሬ የሰጣቸው ገንዘብ በብድር እንጂ በስጦታ ለመሆኑ ገልጿል። ላለፉት 5 ዓመታት በተካሄዱ እርስ በርስ ጦርነቶች የሀገሪቱ ኢኮኖሚ ጨርሶ የወደቀ ከመሆኑ በላይ በ10,000 የሚቆጠሩ ሰዎች መሞታቸውና ከ1.5 ሚሊዮን በላይ የሚሆኑ ቤት ንብረታቸውን ጥለው የተሰደዱ መሆናቸው ይታወቃል። 8 የሰብአዊ መብት ተከራካሪ ድርጅቶች በጋራ ባወጡት መግለጫ የኬንያ መንግስት ጫካን ለመጠበቅና አዲስ መንገድ ለመስራት 18,000 ኬንያውያንን ማፈናቀሉን አውግዘው ድርጅቱ በአስቸኳይ እንዲቆም ጠይቀዋል። ድርጅቶቹ ረቡዕ ባወጡት መግለጫ ቺቤራ ከተባለው ድሆች ከሚኖሩበት ቀበሌ የተፈናቀሉ ከ10,000 በላይ ሰዎች መልሰው የሚቋቋሙበት ሌላ መሬት ሳይሰጣቸው መልቀቅ አይገባቸውም በማለት ፍርድ ቤት የወሰነው ውሳኔ ተጥሷልን ብለዋል። በምዕራብ ኬንያም 7,888 ሰዎች ውሃ ማቆሪያ ይሆናል ከተባለው ቦታ መነሳታቸው የሰብአዊ መብት ጥሰት ነው በማለት ድርጅቶች ባወጡት መግለጫ የኬንያ መንግስት ወንጅለዋል። በመጨረሻም ዘኢንተርናሽናል ክራይሲስ ግሩፕ የሚባለው ድርጅት ሐሙስ ሐምሌ 19 ቀን ባሰራጨው ዘገባ በናይጄሪያ ውስጥ በአርሶ አደሮችና በአርብቶ አደሮች መካከል እየተካሄደ ያለ ግጭቶች የሚያደርሱት ጉዳት በቦኮ ሐራም ታጣቂዎች ከሚደርሰው ጥቃት የሚበልጥ መሆኑን ዘርዝረዋል። ባለፉት 6 ወር ብቻ ከ1,300 ሰዎች በላይ በአርሶ አደሮችና በአርብቶ አደሮች መካከል በተነሳ ግጭት የሞቱ መሆናቸውን ሲገልጽ በቦኮ ሐራም ታጣቂዎች የተገደሉት ግን ከ250 አይበልጥም ማለትም ዘግቧል። ከፉላኔ ጎሳ የሆኑት የአርብቶ አደሮች ሙስሊሞች ሲሆኑ አርሶ አደሮቹ ክርስቲያን መሆናቸው ግጭቱን ወደ ሃይማኖት እየቀየረው ይገኛል በማለት ዘገባውን ያለውን ስጋት አስፍሯል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
አጉል ነው አንደኛው ባንዱ ላይ ነው ዳሉ አልታይ ብሎ ተወደዱ እራሱ መራፍ ላይ መቻል ነው በተውራት መመካት አጉል ነው አጉል ነው በራስ መተማመን ጥሩ ነው ምን ጊዜም የራስ አንገራት ነው ሰው መተውነት አካመረ ምንም ተስፋ የለው ባከረ አጉል ነው
እቅጩ ተነገረን። ታዲያ ምን አሁን ማደናገረን? ከስንት ዓመት ተመክሮ በኋላ ስንቱ የወገን ደም ከፈሰሰ በኋላ አልማር ብለን እባብ እርግብ መስሎን የወያኔ ተንኮል አደናግሮን ለቀጣይ ጭቆና ሰለባ ስንሆን ማየቱ ያበገነን ወገኖች ሐቁን ብንናገርም አቃቂር ይወጣልን ታፔል ላይ የተለጠፈብን ሰለባ መሆን የመረጠው ዜጋ በቅጥረኞች ተሆናብዶ ተደናግሮ እያደረሰ የቆየውን ጉዳትና የደረሰብንን ውርደት ታሪክ ቢረሳው የምንመርጠው ይሆናል። አፍረናል። በአቡዳቢ የኢሳይያስን በደም የተጨማለቀ እጅ ጨብጦ የሳመው ጠቅላይ ሚኒስትር ተብየ ጉድ ጫጫታው ቢበዛም ለሀገር አይበጅም የሚለውን ሳንደክምና ጊዜ ሳንፈጅም ለሁሉም ህዝብ አረጋግጧል። በመጀመሪያ የግለሰብ ማን እንደሾመውና ሚናውም ትግል አብራጅና ለወያኔ እስትንፋስ ሰጪ ነው ያልነውን ያላመኑ ሁሉ ውሎ አድሮ ተልእኮው የከፋና ለወያኔና ለአሜሪካ የሚጠቅም መሆኑን መረዳት የደገፉት ሳይቀሩ እየተረዱት ናቸው። የህዝብን ጭፍን ድጋፍ ያገኘ መስሎት ሲውገረገር ድፍረትን አግኝቶ የሽግግር ሂደት ጭራሹንም የሚታሰብ አይሆንም ብሎ እቅጩን ተናግሯል። የሽግግር መንግስት ሁሉን አቀፍ ካልተመሰረተ ከባድ የሆነውን የኢትዮጵያ ችግር በቀላሉ ወይም በአንድ ግለሰብና ቡድን መፍታት በሰላም የሚቻል አይደለም። ሽግግር ሲባል የስልጣን ጥሜት በሚል የአዲሱን ሹምና የወያኔን አገዛዝ መቀጠል የሚደግፉት ሁሉ ያልተረዱት ሀቅ አለሰፊ ተሳትፎና ሽግግር የሚቀጥለው የወያኔ ምርጫና ጭፍን ጨቋኝ አገዛዝ እንጂ ለውጥና ዴሞክራሲ አለመሆኑን ነው። አዲሱ ሹም የዴሞክራሲና ህዝባዊ አማራጩን አሽቀንጥሮ ጥሎ የራሱና ኢህአዴግ የሚለውን የወያኔ ጭምብል አገዛዝ ሊያስቀጥል ተነስቷል ተነስቻለሁ ሲልም በድፍረት እነሆ ተናግሯል። ለውዥንብሩ ይረዱ ዘንድ እነ ገዱ አንዳርጋቸውን የመሰሉ የወያኔ ቅጥረኞችና ለምን በረከት ስምኦን ተነክቶ ባዮችን አማራውን ያወናብዱ ዘንድ ወደ አሜሪካ ይዞ ሊጓዝም ተነስቷል። ይህን ከሃዲ የአማራ ተጠሪና ተቆርቋሪ ብለው ሊያስተናግዱ የተዘጋጁ ማፈሪያዎች መኖራቸውንም መካድ የምንችለው ሀቅ አይደለም። አማራው በራሱ ላይ እባብን መጠምጠም ልምዱ ሆኗል ይባል የለ? አዲሱ ሹም ለተወሰነ ጊዜ ማንነቱን ደብቆ ኢትዮጵያዊ ጭንብልን አጥልቆ ቆይቶ ነበር። አሁን ግን በችኮላ ይሁን በጭብጨባ ዞሮበት ማንነቱና እቅጩን በአደባባይ መናገሩን ተያይዞታል። መካሪ አጣን እያለ የሚጠይቀው ብዙ ሰው ሆኗል። አላስፈላጊ ንግግሮችን ከማብዛቱ ባሻገር የሚለፍፈውም የሚበጀው አልሆን እያለ ነው። አቅሉም ሁኔታውም ይዘቱም ኢትዮጵያዊ ያልመስል ብሏል። ጠቅላይ ሚኒስቴር በሉኝ ለሚል ግለሰብ በተለይ በኢሳያስ ዙሪያ የሚያሳየው መቅለስለስን ቀለበት ማድረግ እጅ መሳም ኢትዮጵያን የሚያስገምት መሆኑ ጥርጥር የለውም። ያ ሁሉ ዜጋ ደሙን ያፈሰሰው ሀደን በአአ ለመቀየር እንዳልሆነ እየታወቀ ዜጎች በገፍ የተሰውት ለመሰረታዊ ለውጥ ለወያኔ ኢህአዴግ ዘረኝነት ማክተም መሆኑ ግልጽ ሆኖ ሳለ አዲሱ ሹም የሽግግርን ሂደት አሽቀንጥሮ ጥሎ በቆየው መንገድ እንዲዳለን ኢህአዴግ ተጠናክሮ ይቀጥላል ይለወጣል ይወገዳል ብላችሁ አታልሙ ሲል እንደሆ ግልጽ አድርጎ ነግሮናል። ኢህአዴግ ተጠናክሮ ይቀጥላል ማለት ምን መሆኑ እንደሆነ ለሁሉም ግልጽ ነው። በኢህአዴግ ስር ምርጫም ትርጉሙን ያየነው ነው። ኦህዴድ ስሙን ቀየረ አልቀየረ? የቆዩት ተለጣፊዎች ባዲሶቹ ታጀቡ አልታጀቡ? የህዝብን ድምጽ የሚያፈንና እስከዚያው ካደረሰው አዲሱን ሹም የሚያስመርጥ የተጭበረበረና በዚህ ልምድ ባላቸው በአሜሪካኖቹ የተቀናጀ የተዘጋጀ የኢስሙላ ምርጫ መሆኑን መናገር ነብይ አያሰኝም። አዲሱ ሹም ጥርሱን ነክሶና አይኑን አፍጦ ኢህአዴግ ህዝብ ያቀፈው ነው ተጠናክሮ ይቀጥልባቸዋል ሲለን መልእክቱ እንኳን ጸረ ወያኔውን ትግል እኔን አምናችሁ ተታላችሁ አቆማችሁ እንጂ ምንም ለውጥ አይመጣም ወያኔ ከቁስሉ አገግሞ ይቀጥልባቸዋል ነው። ባዝማሚያ ደረጃ ያየነውና ያወቅነው አሁን በግልጽ ተነግሮናልና ታዲያ መወናበድ መቀጠሉ ትግላችሁን አከሸፍኩ የሚለው ግለሰብ ዙሪያ ማውደልደሉ ምን ሊባል ነው? ለውጡን አፍነሃል? የሽግግር ሂደቱን ተቃርነሃል? ሁሉን የፖለቲካ እስረኛ አልፈታህም? ኢህአዴግ ወያኔን አስቀጥላለሁ አጠናክራለሁ በሚል የህዝብ ደም ላይ ቀልደሃል በሚል ወግድ ወይም ይህ እስኪደረግ አንዲትም ጭብጨባ አንሰጥህም እንደማለት ይህን የህዝብ ትግል ጠር ለመቀበል ከውድቅት ጀምሮ የሚሰለፉ ዜጎች በአሜሪካ ሊታዩ መዘጋጀታቸው እግዚኦ የሚያሰኝ ነው። ይባስ ብለውማ የኢትዮጵያ ጽኑ ጠላት የኤርትራን ህዝብ አስለቃሹን ኢሳይያስን እንደ ጀግናና ወዳጅ መቀበል ማወደስ ተጎንብሶ በደም የቆሸሸ እጁን መሳም ሲያክሉበት ከትዝብትና ምጸት ባሻገር ወንጀል መታዘብ ሆኖብናል። ለኢትዮጵያ ዘፈን ሲሉ የከረሙት አስመሳይ አገር ወዳዶችም ከመቅጽበት ለምባገነንነት ዘፋኝ አዝማሪ መሆናቸውን በሰጠን ትዕግስት መታዘባችን አልቀረም። በበኩላችን አድርባይነትና ክህደት ደግሞ መሐይምነት ሊደፈጥጣት እየቃጣ ያለችውን ሐቅ በአደባባይ በማቅረብ ለወገን ለዜጋ ማሳሰብና ማስጠንቀቅ መቀጠላችን ምንም እንኳ ተጨማሪ ጠላቶች ቢያመጣብንም ግዳጃችን ነውና ተቀብለነው እንገኛለን። የሚጤሰው የአድርባይነት አቧራና ጢስ አያውረንም ያልነነና የክህደትን ጫጫታ መጋፈጥና ማትነን ስራችን ልምዳችን ነውና አዲሱ ሹም ወያኔን ሊያድን የመጣ አሊያም የወያኔን ስርዓት ሊያስቀጥል የታጨልን ሐሳዌ መሲህ ነው ከማለት ወደኋላ አንልም። በግርግርና ጫጫታ ከሐቁ ርቀን አገር ጎጂውን አገር አዳኝ ብለን ከመንጋው ጋር መቅነፍ ልማዳችን ቢሆንማ መንግስቱንም መለስንም ደግፈን ኢትዮጵያን በካድን ነበር። ሁለቱንም ደግፉ የሚለው ቡራ ከረዩና ጫጫታ የሚዘነጋ አይደለምና ሲሮጡ የታጠቁት ሲሮጡ ይፈታል ተብሏል። ዛሬ ከባዕድ አገር ተመልሰው ተደመሩ ጀግናው ገሌ አገሩ ገባ ጉሮ ሸባ ወዘተ እየተባለ ያለው ነግ ሌላ ዜና መሆኑ የማይቀር ነው። የሄደ ይመለሳል ያሽቀበጠም ደብቁ ደብቁኝ ይላል። ወያኔ ሊሾምና ሊያስተናግድ የሚችለው የተወሰነውን ነው። አጨብጫቢም ስለበዛ ሲከተለው የነበረውን መንገድ ይቀይራል ማለት አይደለም። የአማራው ህዝብ የኦጋዴኑ ወዘተ ይጠየቁና እስቲ ለውጥ መጣ ይበሉን። በቂሊንጦና በትግራይ ማጎሪያዎች አሁንም የሚማቅቁት ወገኖቻችን አዲስ ጎህ ቀደደ እስቲ ይበሉን። እስቲ ለዓመታት ታስረው የተሰቃዩት እነ መምህር እንደ ስራቸው አግማሴ አባይነሽ ፈራው ታምራት ግዛቸው መቶ አለቃ አዱኛ በቂሊንጦና ዘዋይ የታሰሩት የሙስሊም መሪዎች አበራሽ በርታና ሌሎቹ ነፃ ወጣን ብለው ከጎናችን ይገኙ። እነዚህን ሁሉ ረስተው ስማቸውንም ለማንሳት እንኳን ቢብለው ግን ዘመድ ጓዶቻቸውን ክደው ድጋፍ ለአዲሱ ሹም ካልተሰጠ የሚሉንን በክህደት ብንከሳቸው ምኑ ያንሳል? ግርግር ለሌባ ያመቻል ነውና የታወቁ ወንጀለኞች ለራሳቸው በጓዳ ካገኙት ፈጣሪ ከሚሉት ምህረት አግኝተናል ብለው እየቀለዱ በሆነ ሃይማኖት ሽፋን የበግ ለምድ የለበሱ ተኩላዎች ሆነው ሲርመሰመሱ ዛሬ ስናይ የፍትህ ቀን መች ትመጣ ይሆን ማለት መቀጠላችን የሚጠበቅ ነው። ፍቅርና እርቅ የሚለን የወያኔ ምልምልና ሹም ሊጠቅመን ሳይሆን ወንጀለኞችን ተንከባክበው ሊያስቀጥልብን መሆኑን እሱ ራሱም በአደባባይ እየነገረን በአደባባይ መጃጃልን መምረጥ የሚያስተዛዝብና ለውድ አገራችን የሞተልሽ ቀርቶ የገደለሽ በላ እንድንል የሚገፋፋን ነው። ለኢትዮጵያ ለዓመታት ሲታገሉ የቆዩትና ብዙ መስዋዕትነት የከፈሉት ወደ ጎን ተገፍተው አገራችንን በይፋ የበደሏት የጎዷት ግን የቤተ መንግሥት እንግዳ ሲሆኑ ማየት ድርሻችን መሆን የሌለበት መራራ ምጸት ነው። በዚህ ሂደት በቁንጭነት የተቀመጠው ደግሞ በአሜሪካኖች ተመልምሎ በአረቦች ተደግፎ ሻቢያን አቅፎ ዘረኝነትን አድሶ የቀጠለውን ጸረ አማራነት አጆሃ ብሎ በላያችን ላይ የተሰየመብን አዲሱ ሹም ነው። እድላቸው ሆነና ለመደናገር የተዘጋጀ መንጋ አግኝተዋል። ኃይል አሁንም በጃቸው ነው። የህዝብ ኃይል የሆነው አመጽና ትግልም ተደናቅፏል። በመሆኑም ጸረ ወያኔው ትግል አድርባዎችን አስወግዶ ተጠናክሮ መቀጠል እንዳለበት ምንም ጥርጥር የለውም። ይህን ግዳጅ ተወጥተን ኢትዮጵያን ከወያኔ መዳፍ ማላቀቅና አወናባጆችንም ድባቅ መምታት ዛሬ ከፊታችን ተደቅኖ ያለ ግዳጃችን ነው እንላለን። ጸረ ወያኔ አገር አድን ትግላችን ይፋፋም። የሽግግር ሂደት ለዴሞክራሲና ሁሉን አቀፍ በሆነ ይዘት እውን ይሁን።
እርቅ ሳይሆን የሚያሻው ጥልቅ ግንዛቤ ነው። ስለ ሁኔታዎች በቅጡ ሲረዱ፣ በቅጡ መጨነቅ፣ በቅጡ ማሰብ፣ በቅጡ ለትግል መቆም፣ በቅጡ በዓላማ ላይ መጽናት፣ ሁሉም ነገር በቅጡ ሲሆን ንትርክም ጭቅጭቅም ግብግብም ይወገዳል። እስከዛሬ ያለው መናቆር ዝም ብሎ የተፈጠረ የሚመስላቸው ሰዎች አሉ። አንዳንዶቹም በቃላት አጠቃቀም ላይ ተፈጠረ አስመስለው እናሸንፋለን እና እናቸንፋለን በሚል ተራ ትርጓሜ ይጠቅሳሉ። ነገር ግን ጉዳዩ ቃላት አልነበረም። መሰረታዊ የሆነ የዓላማ ልዩነት ያስከተለው ነበር። መንግስት ነኝ ያለ ሁሉ ህዝብን ሲንቅና አውቅም ገና አልሰነጠንም ማውቅ ይገባዋል እያለ በህዝብ ላይ የራሱን ድክመት ሊጭን ሲሞክር ደንቆሮ ሲያደርገው መመልከት የማይቻል ነው። ባያቅም ካለማወቁ ይማርበታል። ስልጣንና መብቱን ተውለት ማለቱ ከኢሃፓ አይነቱ ህዝባዊ ፓርቲ የሚጠበቅ ነበር። እኛ እናውቅለታለን መብቱን እየተመጠነ ይለቀቅለታል እያሉ ሲቀልዱ አስተውለናል። ለምሳሌ ሜሶን ዴሞክራሲ በገደብ እያለ ሲል ዝም ብሎ ማለፍ በኢሃፓ በኩል የሚቻላል ነበርም። የጽሑፍ ክርክር ተጀመረ። ይህ ለመቋቋም ሲያቀተው በየቀበሌው ወጣቶችን ማሸበር ማሰርና አሳቦ መግደል የካድሬዎቹ ተግባር ነበር። ይህ ሁኔታ የኢሃፓ አመራር በተለያዩ ቃለ ምልልሶች ላይ ገልጠውታል። ለመሆኑ ማን ነው የገዛ መብቱ እየተመጠነ እንዲሰጠው የሚፈቅድ? የተሸራረፈ ዴሞክራሲ ያውልህ ብሎ የሚወረውርለትስ ማን ነው? ጠቡ ይህ መሰሉ መሰረታዊ የግንዛቤ ልዩነት የፈጠረው አለመግባባት እንጂ ሌላ ምክንያት የለውም። መንግስትንን ባዮች ሁሉ የህዝብ ተቀጣሪዎች እንጂ የህዝብ አዛዦች አይደሉም። ህዝብ ሲፈልግ በስልጣን የሚያቆያቸው ሲፈልግ ደግሞ የሚያባራቸው ናቸው። ይህ አይነቱን ሀቅ ከማይቀበል ሰው ጋር ምንም አይነት ድርድር ቢደረግ መግባባት አይቻልም። ለምሳሌ ለወያኔ ኢትዮጵያ የሚሉ ቃል ዛሩን የሚያስነሳበት ነው። ስለዚህም ከወያኔ ጋር ስለ ኢትዮጵያ መነጋገር ይቻላል የሚል ስለ ኢትዮጵያ ፖለቲካም ሆነ ስለ ወያኔ የሚያውቀው ነገር የለም ማለት ነው። የለበጣና ጊዜ ለማጥፋት ካልሆነ በቀር ወያኔን ጋብዞ ድርድር ምንም ጊዜ አይሰራም። ስለዚህ እርቅ ሳይሆን የሚያስፈልገው ጥልቅ ግንዛቤ ነው። ህዝብ መሰረታዊ መብቴን አትጣሱ ብሎ ታገለ እንጂ መብቴን ስጡኝ ወይም አሰጡኝ ብሎ አልጠየቀም። መብት በችሮታ የሚለገስ አለመሆኑን አታውቅም የተባለው ህዝብ ማወቁን ደጋግሞ አሳይቷል። ኢሃፓ ከህዝብ ተነጥሎ ስለማያውቅ የህዝብን ፍላጎቱን ጠንቅቆ ያውቀዋል። በመሆኑም ነው በዚህ ሁሉ የመከራ ዘመን ሳይነጣጠሉ የዘለቁት። አንዱ የሌላው ጋሻና ጠላላ የሆነበት ምክንያት ጥርት ያለው ህዝባዊና ሀገራዊ ዓላማ ስላቋራኛቸው ነው። የህዝብ ፍቅርና የዓላማ ጽናት መስዋዕትነት የሚገለጥ እንጂ በወሬና በዲስኩር የሚጠናቀቅ አይደለም። ህዝብ የሚሞትለትን አይቷል ያውቀዋልም። መስካሪ አያሻው። ህዝብና ኢሃፓ የማይተዋወቁ ቢሆን ኖሮ እንኳንስ 40 ዓመት አንድ ዓመትም አብረው ባልቆዩ ነበር። ኢሃፓ ለአድራጎቱ ምስጋናም አዋጅም አያስፈልገውም። ምንጊዜም በተግባር ከህዝብ ጎን አለመጥፋት ዓላማን አለመሳት ነው ብሎ የሚያምን በመሆኑ ነው። ከዚህ ውጪ በባዕዳን ግፊት የሚደረግ ጉንጭ አልፋ ድርድር ህዝብ የሚያውቀው አይደለም። ህዝብ ካላወቀው ደግሞ ኢሃፓ ለማወቅ ይቸገራል። ኢሃፓ የህዝብን ጥቅም አስቀድሞ የሚያይ መሆኑና ለድርጅታዊ ጥቅምና ስምምነት ባለመመቻቸቱ በርካታ ተከፊዎችና አኩራፊዎችን እንዳፈራ የታወቀ ነው። ዘወር ብሎ ቢያዩ ግን ሀገርን ለማዳን ግልብ ውሳኔና የጥርፊያ እርቅ ሳይሆን የሚያስፈልገው ጥልቅ የሆነ ግንዛቤ መሆኑን ነው። ኢሃፓ የህዝብን ወሳኝነት ለማረጋገጥ ሲል መስዋዕትነት ከፍሏል። ለዚህ ነው ከመጀመሪያው ህዝባዊ መፈክሮች አንግቦ ጊዜያዊ ህዝባዊ መንግስት አሁኑኑ መሬት ላራሹ ዴሞክራሲ ያለ ገደብ ብሎ ታግሏል። ከዚህ ውጪ የትኛው የተሻለ መፈክር ተገኘ? ወይስ የወያኔን ህዝብን አፍኖ ዘርፊያን ፈጸመና በቋንቋ ሸንሽኖ ዘረኝነትን ማራመድ እንደ አማራጭ ታየ? እርግጥ ነው እንደነ መንግስቱ ያሉ በማያውቁት የሚቀላምዱ ደንቆሮች ሀገሪቱን አደጋ ላይ ሲጥሉ የሻቢያን የወያኔና የኦነግ ሰላዮች ባጠገባቸው ኮልኩለውና ቁልፍ ቁልፍ ቦታዎችን አስይዘው በውጪ ሲደነፉ ሀገር ወዳድ የሆኑ አማሮች፣ ኦሮሞዎች፣ ትግሬዎችና ሌሎችም እየተለቀሙ ተገደሉ። ይህ ነው የደርግና የመኢሶን የፖለቲካ ችሎታ ያስገኘልን። የዚህ አይነቱን መከራ በመስዋዕትነት ያሳለፈው ኢሃፓ በትግል ስም መሐላውን ለደረደረ ሁሉ የእቅፍ አበባ ይዞ መገኘት ባይጠበቅበትም ሲጀምር በሀገር ጉዳይ ላይ ቂምም ሆነ ጠብ መኖር አለበት ብሎ የሚያምን አይደለም። ሲቀጥል በባዳን አደራዳሪነት የሀገርን ህልውናም ሆነ የህዝብን መብት ማስከበር ይቻላል ብሎ መቀበል ያዳግታል። የባዳን ድርድር ያተረፈልን ምን እንደሆነ ጠንቅቀን እናውቃለን። ህዝብ ያፈረበትን ጠላት ቀና ያለበትን ጠባቦች አሽካኩበትን ተቀበሉ ብለው ነው ያሉን። ይህ የአሁኑ ሁኔታ ደግሞ እሁን የተጣላ አለና ነው የተጨነቁት ወይስ ትግልን ለማኮላሸት አስበው? ይልቁንስ ለኢትዮጵያውያን የህዝብን ጥያቄ አውቆና ተረድቶ ትግሉን ማደናቀፍና ቄሮንም ሆነ ፋኖን ወጣት አርበኞችን እንዲጠነከሩ ማበረታታት ቅድሚያውን ቢይዝ ይጠቅማል። በዓላማ ላይ መግባባት፣ በዓላማ መቆም፣ ህዝብና ሀገርን ማስቀደም ሁሉንም ችግሮች ይፈታል። ያልጠረጠረ ተመነጠረ ተደጋግሞ ጥቃት ለደረሰበት እንግዳ ነገር አይሆንም። ኢህአፓ ይህን ባደርግ ኖሮ ትግሉንም ራሱንም ባላቆየ ነበር። የህዝብ ፍቅር በልቡ ከሰረጸ ፊርማና ወረቀት ጠፊ ነው ተቀዳጅ መተማመን ብቻ ይበቃል ለወዳጅ ተብሏል። በህዝብ እንመን፣ ድል የኢትዮጵያ ህዝብ ነው።
ግልግቡ የወያኔን ስርዓት ማስወገድ ነው። ራስን በማስቀየርና ገለባን ምርት አስመስሎ ለመሸጥ ወያኔን የሚደርስበት የለም። ጮሌ ዋሾ ወንበዴና ዘረኛ ቡድን ነው። ህዝባዊ መንግስት ይመስረት፣ ሁሉን አቀፍ ዴሞክራሲያዊ ሽግግር ይደረግ ሲባል ጠቅላይ ሚኒስትር ልንቀይር ነው፣ የተወሰነ እስረኛ ልንፈታ ነው ወዘተ በሚል የህዝብን ጥያቄ ወደ ጎናሽ ቀንጥሮ ዋና ጥያቄ ያልሆነውን ዋና ጥያቄ ያደርጋል። በ1997 ዓመተ ምህረት የሆነውን ያስታውሷል። ዋናው ጥያቄ የተረቀውን የህዝብ ድምጽ የሚመለከት ሆኖ ሳለ የያዛቸውን እስረኞች ይፈታ ዘንድ ዋና ጥያቄ አድርገው ሁሌም ተወናባሽ ተቃዋሚዎች በመጮህ ዋናውን መሰረታዊውን ጥያቄ ረሱለት፣ አስረሳቸው። ለዚያውም የኛን እስረኞች ብቻ ልቀቅልን ብለው ያሳፈሩን። ዛሬም የተያዘው ይህ ነው። ወያኔ የወረደውን ስልጣን አልባ ጠቅላይ ሚኒስትር በሌላ ቀየራል ቀየረ በመሰረቱ ፋይዳ ቢስ ነው። ገበየው ቢሄድ ተተካ ባልች አይደለም፣ ሊሆንም አይችልም። አንዳንዶች ለወያኔ ያደሩ ወያኔ እነገሌን ይሹምልን ብለው መለመንም ጀምረዋል። ሀፍረት። አንድ ተቃዋሚ ነኝ ባይታክቴ ልፍስፍስ ደግሞ ወያኔ ስልጣን ያለው ጠቅላይ ሚኒስትር ይመደብልን ሲልም ተደምጧል። ማፈሪያ። ወያኔ እርስ በርሱ ማን ለወያኔ ይመቻል ያመቻል በሚል የተወገደውን መጋዣ በሌላ ቢተካው ለኢትዮጵያ ሕዝብ ምንም የሚጠቅመው የለም። ዋናው ዓላማው ለውጥ ተደርጓልና ትግሉን አቆሙ ማለት ብቻ ነው። የወያኔ ወራጁ ጠቅላይ ሚኒስትር እንደ ወያኔ ፕሬዝዳንቶች ጥላ የማይጥል እርባና ሚስ ስልጣን አልባ ሆኖ የተጫወቱበት የዘወሩትና የሾፈሩት ግለሰብ ነው። የህዝብ ፍላጎት በወያኔ ስር የወያኔ ጉዳይ አስፈጻሚ ጠቅላይ ሚኒስትር እንዲመደብለት አይደለም። የወያኔ ዘረኛና ኢ-ዴሞክራሲያዊ ስርዓት እንዲያከትም ነው የህዝብ ፍላጎት። የኑሮ ሁኔታው ዴሞክራሲያዊ ለውጥ እንዲያገኝ ነው የህዝብ ፍላጎት። ጉልቻ ቅየራ ሳይሆን ወጥ ቤቱና ቅመማ ቅመሙ ሁሉ ይቀየር ባይ ነው የኢትዮጵያ ህዝብ። የወያኔ ስርዓትና መንገድ ለኢትዮጵያ የማይበጅ ጸረ ህዝብ አገዛዝ መሆኑ ለ27 ዓመታት ታይቷል። የሚጠገን የሚሻሻል አይደለም። ስርዓቱ የበሰበሰው እንደ አሳ ከጭንቅላቱ ነው፣ በስባሹ ወያኔ ነው። ስለዚህም የገለማውን ቡድንና አገዛዝ ይዞ ምንም ለህዝብ ሊበጅ የሚችል ለውጥ ሊመጣ አይችልም። ላለፉት 5 ዓመታት ህዝብ በሰላም ለለውጥ ታገለ። ምን አገኘ? ሁለት ያስቸኳይ ጊዜያዎች፣ ግድያና ስርዓት፣ ግብረስየልና ህፃናትንም ያልማረ ፍጅት፣ የቀጠለ ከይሲ ዘረኝነት፣ የብዙሃኑ መታፈን፣ የኮማንድ ፖስት ዴሞክራሲ በደም በሞት የታጀበ። ምንም ለውጥ አልተገኘም። ወያኔ ባዕዳንንም ተማጥኖ ቅጥረኞችና ጽንፈኞችንም አሰማርቶ አሁንም ቢሆን ነገ በያዘው ዘረኛና ጨቋኝ ፖለቲካ ሊቀጥል እንጂ ለለውጥ ጊዜው አልፎበታል። በመሆኑም ማን ይመደብ ይሆን የሚለው ህዝብን የማይመለከት ከመሆኑም በላይ ምንም ለውጥን የሚያመጣ አይደለም። አማራ ወይም ኦሮሞ ጠቅላይ ሚኒስትር መመደቡ፣ የሴትም ሆነች እስላም ዜጋ በዚህ ቦታ መሰየሙ ማንንም ለውጥ መጣ በሚል ሊያደናግር አይገባውም። ወያኔ ጨንቆታልና በከፍተኛ ደረጃ ሊያደናግር ሲያሴር ቆይቷል። ወያኔ ቢዳከምም ቢከፋፈልም አሁንም የፍጹም ስልጣን ባለቤት ነው። ይህ ነው መቀየር ያለበት። ወያኔ ስልጣን አልባ መሆን አለበት። የራሱን ተለጣፊዎችና እስከ ዛሬም ሆነ አሁንም አገልጋዮች በመሾሙ ስልጣን አጋራ ወይም ተወ ማለት አይደለምና የተጀመረው ትግል ሳይበርድና ሳይቋረጥ መቀጠሉ የግድ ነው። ወያኔና ጭፍሮቹ እገሌ ከገሌ ይሻላል፣ ወያኔን እኮ ይቃወማል፣ ይጋፈጣል ወዘተ በሚል ሊቀልድዱብን የሚጥሩትን ሁሉ ውድቅ መሆን አለበት። የወያኔ ሰላይ የህዝብ ድርጅት መሪ ተብሎ ሲሸጥ ቧልቱን ገዝተን ጉድ ይሆን ነው ይበቃል። ከዚህ በፊት አሁን የወረደው መጋዣ ሲሾም ስልጣን ይዞ ለውጥ የሚያመጣ መስሏቸው እየጠበቅን ነው ብለው ሲመክሩት ሲማጸኑትና ለውጥም ሊኖር ይችላል ብለው ሲደናበሩ የነበሩ የተቃዋሚ ድርጅቶች መሪዎች አዋቂ ተብዬዎች አይተናልና አሁንም ያ ሁኔታ እንዳይደገም ያሰጋል። አንዱ ተቃዋሚ ተብዬ ወያኔ የረባ ጠቅላይ ሚኒስትር ይሹምልን ሲል ለውጭ ጋዜጠኛ ቃለ መጠይቅ መስጠቱ አያረጋጋንም። ህዝብ ሲል የቆየው እኮ ወያኔ ጠቅላይ ሚኒስትር ይሹምልን ሳይሆን መንግስታችንን ራሳችን በምርጫ በፍላጎት እንመስርት ነው። ህዝብ ነው ባለስልጣን፣ ህዝብ ነው ጠቅላይ ሚኒስትርም መንግስትም መራጭና መስራች መሆን ያለበት። ከዚህ ግብ ሳንደርስ ወያኔ ሾኬ ሊመታን ቴስታ ሊመታን ማለት ምን እንችላለን? ሲጥር ይህን መደገፍና ከወዲሁ ምንም ይህ ነው የማይባል መስዋዕትነት ያልከፈሉት በተለይ ወደ ቀቢጸ ተስፋ ገብተው ወያኔ እንዳለ ሆኖ የተሻለ ሰው ይመድብልን፣ ተጨማሪ ስልጣን ያካፍለን፣ ከቅርጫው ድርሻችንን ይጨምርልን ብሎ መገኘቱ ማንም አገር ወዳድ ነኝ ለሚል አሳፋሪ አቋም ነው። ወያኔ ስልጣን ካለቀቀ ከወያኔ የዘረኛ ዘራፊ ጎራ ማን የተሻለና ለህዝብ የሚበጅ ሰው ሊመጣ? ህዝባዊ መንግስት ብለን እየተዋደቅ ከዚህ ግብ ለመድረስ አቅሙም ውሳኔውም እያለን ለምንስ በወያኔ ቡትቶች ረክተን ትግል ልናቆም ይጠበቃል? ያረገውን አርጎ አበጀው ቢላችሁ ይህን ባለጊዜ ምን ትሉታላችሁ የሚባልበት ጊዜ አልፏል። ባለጊዜው ሰፊው የኢትዮጵያ ህዝብ ራሱ ብቻ ነው። ማለትም የወያኔ እህል ውሃው አልቋልና በቃህ ነው መልእክቱ እንጂ ከቶም ሌላ ሊሆን አይገባውም። ከወያኔ ጋር ከርመውና ቆሽሸው አገራችንን በየአቅማቸው በድለው ዛሬ ገልበጥ ብለው ህዝባዊ ነን ሊሉ ሲሞክሩ ብንጠራጠራቸው ተገቢ ነው። የሚያዋጣውና መፍትሄው በሩቁ መያዝና ባልገውበት ከነበረበት የስልጣን መድረክ ማራቅ ብቻ ነው። አሊያም በሌሎች አገሮች እንዳየነው አልሸሹም ዞራሉ ይሆንና የጠላነው ስርዓት በቀጥታም በቅጅም ይቀጥልብናል። መስዋዕት በከንቱ መባላችንም አይቀርም። በትግላችን ሂደት ላይ ገና ብዙ እንቅፋት እንደሚገጥመን ግልጽና የምንጠብቀውም ነው። ጠላት የሚወረውርብንን ሁሉ መልሰን በራሱ ላይ ማፈንዳት መቻል አለብን። ጠቅላይ ሚኒስትር ቀይር አላልንም፣ ስልጣን ልቀቅ እንጂ ሊባል ይገባዋል። በዚህም ላይ በውስጥም በውጭም በተቃዋሚ ስም ጥሩን ባዮች ሁሉ አቋማቸው ከህዝብ ጎን አድርገው የሚተበቀባቸውን ድፍረትና ጽናታን ጸባርቀው ለፍርፋሪ ሳይሆን ለህዝባዊ መንግስትና ለአንድነት ብልጽግና እንዲቆሙ ጥሪ እናደርግላችኋለን። ሳይታገሉ የደከማቸውን ግን ከህዝብ ወኔ ተውሳችሁ ካልተቀየራችሁ ወደ ታሪክ ትቢያ እንጂ ወደ ቤተ መንግስት መግባቱ ዘበት ነው የምንላቸው ይሆናል። ምሁሮች በህዝብ ላይ የሚፈልሉበት ጊዜም አክትሟል ባይነን። እንዲያከትምም ስንታገል ቆይተናልና እንቀጥልበታለን። ለህዝብ አውቅልሃለሁ የሚሉትን ግብዞች ህዝብ በትግሉ ወደ ጎናሽ ቀንጥሮ የትግሉ ባለቤት ራሱ መሆኑን በደሙ በማረጋገጥ ላይ ነው። መራነው ቃኘነው ባዮቹ ከሞላ ጎደል ያፍጠላፊዎችና የትግል ገዝጋዦች መሆናቸውን ነቅቶባቸዋል። የትግሉ ባለቤት ህዝብ ነው ያልነው ሀቅ ነውና የወያኔም ሆነ የደጋፊዎቹን ጋሬጣ አስወግደን ትግላችንን እስከ ተወሰነለት ግቡ ለማድረስ ሳንወላውል መታገል አለብን። ወያኔ እገሌን ጠቅላይ ሚኒስትር ሾምኩላችሁ በሚልና ምናልባትም ለአንዳንዶች መጨመቻና አፍ መዝጊያ ሹመት በመስጠት የህዝብ ትግል እንዲቋረጥ ለማድረግ መምከሩን መናገር ነብይነትን አይጠይቅም። መውጫ የለውምና ቀጥረኞችና ድርባዮችን አድኑኝ ተቀበሉኝ ህዝብን አደናግሩልኝ ብሎ መማጸኑ የታየም የሚተበቀም ነው። ግን መቼም የማይሻርና የማይለወጠው ሀቅ ማንም ሆነ ማን የወያኔ ጠቅላይ ሚኒስትር የህዝብ ሳይሆን የወያኔ ነው። ቁም ነገሩ የፖለቲካ ስልጣን በሁሉም መስክ በወያኔና ተከታዮቹ እጅ ያለ መሆኑ ነው። የሰራዊቱ፣ የፖሊሱ፣ የቢሮክራሲው፣ የኢኮኖሚው ወዘተ አዛዥና አዛዥ ዘረኛው ወያኔ መሆኑ ነው። በምርጫ ለመሸነፍማ ወያኔ በ1997 ዓ.ም ባስጢሙ ህዝብ ደፍቶታል ነበር። እንዴት ስልጣኑን እንደያዘ ቀጠለ? የዚህ ምላሹ ዛሬም ወቅታዊ ነው። መቀየር መወገድ ያለበት ወያኔ ከነስርዓቱ ነው። ሌላው ሁሉ ንግግር ጉንጭ አልፋ ነው። ወያኔን ለማስወገድ ትግላችንን ተፋፍሞ ይቀጥል። ጸረ ወያኔ አንድነታችንም ይጠንክር።
ዙሪያው ገደል ሆኖ በወያኔ መንደር ስሩ ተነቃንቆ ውርቀቱን ሲያቃጭል እፎይታን ለማግኘት መፍትሄ ያለውን ሁሉ ለመተግበር ሲጥር አፉን ከመክፈቱ አይናፋ ቅጥፈቱ እያሳበቀበት ጉዞው ሲሆንበት በጥሙ እያዳፋው ከሰዓት ወደ ረመጥ ከእግሩ ሰዓት ሲነድ ቀውጤው ሲበዛበት ልክ እንደ ያን ጊዜው በነ ጵላጦሶች በ97 ወያኔን አድነው የስርነቀሉን ትግል እንዳደናቀፉት ይኸውና ዛሬም ለከርስ ያደሩቱ የታሪክ አተላዎች እጅ ዘረጉለት ከጫማው ተደፍተው ፍርፋሪ ለመልቀም ጭላጩን ለመላስ ተደረደሩለት። ከዚያማ እነ ክደት ጌጡ እኔ በልጥ እየተባባሉ አፈዳሪት ሞልተው ከወያኔ ለመግባት በጥፊያ ሲሾሩ እድሜ ለኢህአፓ እድሜ ለፍኖተ ተጋልጦ ሚስጥሩ የማስጠንቀቂያው ደወል በአንድ ጊዜ ተስፋፍቶ ከህዝብ በመድረሱ አዎ ቁርጡን ይወቁት ከርስ አደሮች ሁሉ ገና ከጅምሩ ሙኝታቸው ሲሆነ ይታየናልና ብላሽና ከንቱ ገና ብዙም ሳይርቅ የክደት ሴራቸው ተቀጭቶ ባጭሩ። ጉድ እኮ ነው ጎበዝ። ይሄ ዶክተር ተብዬው ትንግርተኛው ሰላይ ያምልኮተ ሰይጣን አባይ ጠንቋይ አማይ የባዕድ ቅጥነኛ የአፈና ሰላዮች ምርት የአገር ህልውናን ለባዕድ ቀጣሪው አሳልፎ የሚሰጥ በለሆሳስ ድምፁ በስንጥቅ ምላሱ የእባብ መርዝ የሚረጭ የተቀጣጠለውን የአመጻ ትግል አፋዞ አደንዝዞ በረደለሽ ዲስኩር አገራዊን አመጽ እንደ ቅቤ አቅልጦ ውድ አገራችንን ለህዝቦቿ ሲኦል ለባዕዳን ምቹ እንድትሆን ፈልጎ ወያኔን ሲታደግ ሰላዩ ኮሮኔል ህዝቡና አገሩን አጋልጦና ክዶ ለቀጣሪው ባዕዳን ለድርጅቱ ህዋት በቃል ኪዳኑ ቆሞ በስልጣን ሊያቆየው ወያኔን ጎትቶ እንዳይሞት ተከላክሎ ይሆንላችሁ ይሁት እላይታችሁ ዘላል ታዲ ባንዶችን ለጋጥሞ ሰብስቦ በመራባዋየን ድጋፍ በሞሳድ ነጭ ለባሽ መድረክ ተዘጋጅቶ ስለዚህ ወገኔ የሞት ያለውን በስብሶ የገማውን የዘረኛውን ስራት ከስሩ ነቃቅሎ ዳግም እንዳይመጣ መቃብር ለማስገባት እንዲሁም በቦታው ሶሻል ዲሞክራሲን በአዲስ ለመዘርጋት ቆርጠን በመነሳት ለደቂቃም ቢሆን ጭራሽ ሳንሰላች የኢትዮጵያ እናታችን በዜግነት ግዳጅ እንድንታደጋት የታሪክ አደራው በወጣቱ ትከሻ አሁንም ነውና ከሱም በላይ ለሀገር ታግሎ ለመሰዋት ድራሽ የለምና በያፓ ዙሪያ እስቲ ተደራጅተን በአንድ ተሰባስበን ትግሉን እናፋፍም ባራቱ ማዘናት ክብሪቱን ለኩሰ
በተመቸን የትግል ስልት ወያኔን መፋለም መብቱ የኛ ብቻ ነው። አምሮ በለጠ ከአዲስ አበባ ሀገርና ህዝብን ከጥቃት መከላከል የትውልድ ኃላፊነትም ግዴታም ነው። ትውልድ በትውልድ መተካካትና ቀጣይነቱ ደግሞ ተፈጥሯዊ ሂደት ነው። ማንኛውም ትውልድ በፖለቲካዊ ኢኮኖሚያዊ ማህበራዊና ባህላዊ አተያዮች በቅራኔ የተወጠረ መሆኑን የማይካድ ነው። በትውልዶች ውስጥ የሚታዩ ልዩነቶች በተለይ ሀገራዊ ፍቅራቸውንና ህዝባዊ ወገንተኝነታቸው ላይ ጎልቶ ይታያሉ። በእያንዳንዱ የትውልድ እርከኖች ላይ እንቁ ጀግና አርበኛ የሚባሉና በተጻራሪው እንተፈንቶ ቡክን የሚባሉትን አጣምሮ የያዘ ይሆናል። በጣሊያን ወራሪ ዘመን ሀገራቸውንና ወገናቸውን ክደው ከወራሪው ከፋሽስቱ ሞሶሊኒና ጦሩ አገዛዝ ጎን ተሰልፈው ሀገርና ወገንን ሲጎዱ ሲበድሉና ሲያቆስሉ የነበሩ ካዲዎች ባንዳና ሹምባሽ የሚል ለጸያፍ ተግባራቸው ጸያፍ መጣሪያ ተሰጥቷቸው ነበር። ኢጣሊያው ለኢትዮጵያ በተደጋጋሚ ጥቃት የዘነዘረችው ኢትዮጵያን ቅኝ ልትገዛ ህዝቧን ባሪያ ልታደርግና የተፈጥሮ ሀብቷን ልትመዘብር እንደነበረ ታሪክ ያረጋገጠው እውነታ ነው። በኢጣሊያ ወረራ ወቅት የነበረው ትውልድ ሁለት የተለያዩና የተጻረሩ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ አተያዮች ነበራቸው። ቅኝ መገዛትን ባሪያ መሆንን በመቃወም በዱር በገደል የዘመተው አርበኛ ትውልድ አንደኛው የትውልድ ክፍል ሲሆን የኢጣሊያ ቅኝ ገዥነት መሸከም የሚችል ትከሻና ህሊና የነበራቸው የባንዳ ቡድኖች ወገኖች በሌላ በኩል ተሰልፈው ነበር። የጣሊያን ወረራ ዘመን ባንዳዎች ለኢጣሊያ ወራሪ ኃይል በጆሮ ጠቢነት፣ በእንቁላል ጠባሽነት፣ በመንገድ መሪነት፣ በአስተርጓሚነት ወዘተ አገልግለዋል። እነዚህ ባንዳዎች ቅኝ ሊገዛ የመጣን ወራሪ ኃይል ሊያሰለጥን የመጣ ነው፣ መንገድ ሊሰራ፣ ሊያሳምን፣ ሊያለማን የመጣ ነው እያሉ ይሰብኩ ነበር። ከነጻነት በኋላ እነዚህ ከሃዲ ቡድኖች በፈጸሙት የክተት ተግባር መጠየቅ ሲገባቸው በተገላቢጦሽ ተጠቃሚዎች ሆኑ። በጣሊያን ሊሬ የበለጸጉ ባለሀብቶች ነበሩ። ሰለጠነ የሚል ሰበብ ተሿሚዎች ከሆኑ ከነጻነት በኋላ የባንዳዎች ተጠቃሚ መሆንና የአርበኞች ወደ ዳር መገፍተር በህዝብ ውስጥ ቅሬታ ፈጠረ። ቢያንስ ኢትዮጵያ ሀገሬ ሞኝነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ የሚለው የቅሬታ መግለጫ የተገጠመው ከጣሊያን ወረራ በኋላ የባንዳውን ተጠቃሚ መሆንና የአርበኛውን መገፍተር የሚቃወም የህዝብ እንጉርጉሮ እንደነበር ያቀነዋል። በኢትዮጵያ ታሪክ ውስጥ የተማሪው እንቅስቃሴ አራማጅና ተዋናይ ተብሎ የሚታወቀው የ1950 መጨረሻና የ1960ዎቹ ትውልድ ጀግንነትና ቆራጥነት የተወረሰው ከጣሊያን ዘመን አርበኞች እንደነበር ብዙዎችን ያስማማል። በዚያኛው ትውልድ ወራሽ የነበረው አርበኛው ትውልድ ብቻ ሳይሆን ባንዳዎችም ወራሽ እንደነበራቸው መካድ ስህተት ነው። በተለይ የተማሪው ንቅናቄ ወደ ፖለቲካ አደረጃጀት ሲለወጥ ትውልድ በጠባብ ብሔረተኝነት፣ በአጎብዳጅነት፣ ባንዳነትና በሀገራዊ አርበኝነት ጎራ የተከፈለ እንደነበር መካድ አይቻልም። በጠባብ ብሔረተኝነት ተርታ ሻዕቢያ፣ ወያኔ፣ ኦነግና የመሳሰሉት ተጠቃሽ ሲሆኑ በአጎብዳጅነት ወይም ባንዳነት ደግሞ እነ መይሶን፣ ወዝሊ፣ ቅጫት ወዘተ ይመደባሉ። እነዚህም ሁለቱም ቡድኖች የተነሱበትና ያቀነቀኑት ዓላማ እንዲሁም ለየራሳቸው የሰጡት መጠሪያ ስም ያለያቸው እንደሆነ እንጂ ሁሉም ጸረ ኢትዮጵያ መሆናቸውን ያመሳስላቸዋል። የሀገራዊ አንድነትና ለዲሞክራሲያዊ ስርዓት መወለድ በጽናት ሲታገል የነበረው ጀግና ትውልድ ደግሞ በኢህአፓ ዙሪያ ተሰልፎ የነበረው ትውልድ ነበር። ዛሬ ኢትዮጵያና ኢትዮጵያነት የሚታገል ትውልድ ሊወርሶ የሚገባ ጀግናና ባለራዕይ ትውልድም ነበር። ዛሬም ነው ቢናገረው የሚመስል ታሪክ ያለው ህዝባዊ መፈክሮች አላማው ፕሮግራሙ ዘተውሉ ቢወረሱ ለኢትዮጵያና ህዝቧ መድን መሆን የሚችል ጀግና ትውልድ ነበር ነው። በጠባብነት ጎጠኝነት ዘረኝነት የነበረው የዚያ ዘመን ታሪክ ትውልድ በኢትዮጵያና ህዝቧ ላይ የፈጸመው እኩይ ተግባር በአይን የሚታይና የሚዳሰስ መሆኑ ስውር አይደለም። ኢትዮጵያ በታሪኳ በስልጣን ከተፈራረቁባት ገዢዎች እንደ ወያኔ በፈቃዱ ጥቅሟን ለጠላት ያስረከበ ታሪኳን ያረከሰ እሱ ራሱ ተዋርዶ ሀገሩና ወገኑን ያዋረደ ታሪኳን ያረከሰ ከማያጸኗ ተፈጥሮ አይታወቅም። ዛሬ ኢትዮጵያን እያፈረሰ ህዝቧን እየከፋፈለ ያለው ወያኔ ግዛቷን ለባዕዳን እየቆረሰ በመስጠት የቆዳ ስፋቷን በመቶ ሺዎች ኪሎ ሜትር ስኩዌር አጨማድሏል። ታሪካዊ የባህር በሯን አሳጥቷል። የሃይማኖት የቋንቋ የጎሳ ልዩነቶችን በመቆስቆስ በስልጣኑ ማራዘሚያ ተጠቅሟል። ዘራፊነት፣ ሙሰኝነት፣ ታሪክ አፍራሽነትና በደጅነት በባዕድ አገልጋይነት ተላላኪነት ወዘተ ሁሉ የማይደበቁ የወያኔ የአደባባይ ወንጀሎች እንዲሁም ጸረ ኢትዮጵያና ጸረ ህዝቧ የሆነ አቋሙን የሚያመለክቱ መገለጫ ባህሪያቶች ናቸው። ወያኔ ተቆጥሮ የማያልቅ ጸረ ኢትዮጵያና ጸረ ህዝቧ የሆኑ ሴራዎችን እየሸረበና እየገመደ ለ24 ዓመታት በስልጣን ሊቆይ የቻለው በአንድ ብሔር ብቻ የተዋቀረ ግዙፍ መከላከያ ኃይል፣ ፖሊስ፣ ደህንነት፣ መገናኛ ብዙሃን፣ ምርጫ ቦርድ፣ የፍትህ ተቋም ወዘተ መያዙ ብቻ አይደለም፣ በዙሪያው በተኮለኮሉ ባንዳዎች ጭምር እንጂ። በተለያዩ መድረኮችና መገናኛ ብዙሃን የኢትዮጵያን ጥቃትና የህዝቧን ስቃይ እየካደ ድህነቱን ብልጽግና፣ አፈናውን ፍትህ፣ ውድቀቱን ልማት፣ ዝምታውን ሰላም ወዘተ እያሉ ያዘውን ባ የሚያነቡልን ምሁር መሰል ደንቆሮች፣ አዛውንት መሰል ቀላሎች፣ ወጣት መሳይ ካህዶች ወዘተ የዘመናችን ከሃዲ ባንዳዎች ናቸው። በየሰፈሩና በየመስሪያ ቤቱ የክህደት ተግባራቸውንና በጆሮ ጠቢነት በተቋሚነት ተሰማርተው ወያኔን የሚያገለግሉ ሁሉ ከወያኔ ተለይተው የሚታዩ አይደለም። ከወያኔ ጋር አብረው የሚጠየቁና ተገቢ ቅጣታቸውን የሚያገኙ ናቸው። ኢትዮጵያ ህዝብ ወያኔ ቅድመ 1983 ዓ.ም ድህረ 1983 ዓ.ም በኢትዮጵያና ህዝቧ ላይ የፈጸማቸው አፍራሽ እርምጃዎቹና ፖሊሲዎቹ የኃይልዮሽ እየነዳውና እየጎዳው መሆኑን ጠንቅቆ ያውቃል። ምሬቱን በተለያዩ መንገዶች በመግለጽ ላይ ይገኛል። ለዘላቂ ሰላሙ፣ ለነጻነቱና ለሀገሩ ሉዓላዊነት መከበር ያወጣነውን ያቀደውን ትግል መቀጠል ብቻ አማራጭ መሆኑን ጠንቅቆ ያውቃል። ወያኔም ህዝቡ በዝምታው ውስጥ ምን እየሰበ እያደረገ እንደሆነ ያውቃል። ወያኔ ይህንን ውስጥ ለውስጥ እያጋመ የመጣውን የህዝብ ቁጣ ለማብረድ ወይም ለማኮላሸት የተለያዩ ዘዴዎችን ነድፎ በመንቀሳቀስ ላይ ይገኛል። የፐብሊክ ዲፕሎማሲ ቡድን በወያኔ የተቋቋመ ከሃዲ ቡድን ነው። የዚህ ቡድን ተልዕኮ ወያኔ የአባይ ግድብ ወደፊት ዕጣ ፈንታ ለግብጽና ለሱዳን አሳልፎ የሰጠበትን ድርድርና ስምምነት የህዝብ ተቀባይነት አግኝቷል የሚያሰኝ የፖለቲካ ጥቅም ማሳሰቢያ ቡድን ነው። ይህ ቡድን ራሱን ተቋሚ ለማስመሰል የተቋሚ ወገኖችን ቋንቋ ይናገራል። በተግባር ግን የክደት ስራውን ያውጠነጥናል። ህዝቡ ወያኔን ካለምንም ተቃውሞ ጸጥ ለጥ ብሎ እንዲገዛ የማግባባት የመስበክ ስራዎችንም ይሰራል። ሀቅና ተቃውሞችንም የማጥላላትና ጥላሸት የመቀባት ስራንም ደርሶ ይሰራል። በተቃዋሚ ፓርቲ እየተሰገሰጉ የመከፋፈል ተልእኮን የሚከውኑ ከወያኔ በሚጣላቸው ፍርፋሪ የተገዙ የዘመኑ ከሃዲ ባንዳዎች ናቸው። ቅርጅትን፣ ህብረትን፣ መያድን፣ አንድነትን፣ መድረክን፣ ኦፕኮን፣ ሰማይ ወዘተ ሰርጎ በመግባት የከፋፈሉና ያዳከሙ ከሃዲዎች የዘመናችን ባንዳዎች ናቸው። በዲያስፖራ ስም ከመሬት መቀራመት ጋር በተያያዘ ከወያኔ ጋር የተሳሰሩና የተቆራኙ ወደ ሀገር ተመልሰን ባዮች ከሃዲዎች በኢትዮጵያ ቴሌቪዥንና ሬዲዮ ስለ ወያኔ ዲሞክራሲያዊነት፣ ልማታዊነት የሚሰብኩን ወዳደር ባንዳዎች ተጠቃሾች ናቸው። እነዚህ የዘመኑ ባንዳዎች የቄስ ካባን የደረቡ ፓስተር ነን ባዮች፣ የውሸት ሼህ ነን ባዮች፣ ተቋሚ ጭንብል ያጠለቁ አስመሳዎች፣ በትግሉ ላይ ውሃ ለመቸለስ የሚሯሯጡ የወያኔ ቅጥረኞች ናቸው። ወያኔ ዛሬ ቢነገር የሚሰማው ወይም የሚያዳምጠው በማጣቱ ቅጥረኞችን እየገዛ በመድረክ ማቅረብን ስራዬ ብሎ ተያይዞታል። የኢጣሊያ ወረራ ዘመን ባንዳዎች የኢጣሊያ ጦር ወደ ኢትዮጵያ የመጣው ሊያሰለጥን ሊያለማን ነው መንገድ ሊሰራልን ነው እያሉ ይሰብኩ እንደነበረ ሁሉ የዛሬዎቹ ደግሞ ወያኔ ልማት ነው ዲሞክራሲ ነው የሚል የተሳሳተ ቅዠታቸውን ይረጥብናል። የኢትዮጵያ ተጨባጭ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ተጨባጭ ሁኔታዎች በንጹህ ሊና ላይ ተመለከተው ኢትዮጵያና ህዝቧ በመከራ ማዕቅ ውስጥ ተዘፍቀዋል። መከራው ተራዝሟል ሰቆቆው በርትቷል ህዝቧ ሚልሰው ሚቀንሶ አጥቷል አፈናው ጠብቋል እንዳይናገር ህዝቡ ታፍኗል የዲሞክራሲ በሩ ተከርችሟል ህዝቡ ብሔራዊ ክሩን አጥቷል የወጠጠዋል ግን የጠጠረና የጠበቀ የወያኔ ያፈናገላስ ማላላትና ማፈራረስ የኢትዮጵያውያን ግዴታ መብትም ነው ወያኔ የገማና የከረፋ ዘረኛ አገዛዝ ያንኮታኩተውና ሊያጠፋው የሚችለው ደግሞ የተባበረ የህዝብ ትግል ብቻ ነው አፋኝ አገዛዝ ህዝብ ዝምታ መንስኤ እንደሚሆን የታፈለ ህዝብ ደግሞቱን ጠብቆ እንደሚፈነዳ ፖለቲካ ምሁራን አበክረው የሚናገሩት ብቻ ሳይሆን የተለያዩ ሀገራት የትግል ተመክሮ የሚያረጋግጠው እውነታ ነው ወያኔም ይህንን ጠንቅቆ ያውቃል ከ2007 ዓመተ ምህረት ምርጫ ተብዬ ድራማ ጋር በተያዘ ለፈለፈሏቸው የዘመኑ ባንዳዎች ምርጫው ሰላማዊ ዲሞክራሲያዊና ፍትሃዊ ነበር የነጻና ፍትሃዊ ምርጫ ተቋሞች ወጣቶችና ህብረተሰቡ በጠጋ መቀበል አለበት እያሉ በተደጋጋሚ እንዲያላዝኑ የሚደረገው ህዝቡን አርፈ ተቀመጥ ለመብትና ለነጻነት አትታገል ለማለት የቀረበ ቀጭን ትዕዛዝና ማስፈራሪያ መሆኑን ያጤኗል በእነሱ እይታ ዝምታ ሰላም ነው ዝምታ ግን ሰላም ሳይሆን ቋያ መሆኑን መረዳት ተስኗቸዋል የዛሬ 45 ዓመት የሰባተኛ ክፍል ተማሪ ሳለሁ እንደ ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ለማስተማር አገልግሎት ተልኮ የነበረ መምህሬ ዘወትር በክፍለ ጊዜው መጨረሻ ይነግረን የነበረው የኃይሉ ገብረ ዮሐንስን ወይም ጎመራው የትግል ቀስቃሽ የሆነ ግጥምና ፍልስፍናውን ብጠቅሰው ለዛሬው የሀገራችን ተጨባጭ ሁኔታ ወቅታዊም ተገቢም ይሆናል ኑሮ አልሰምር ብሎ ሁኔታው ሲጠጥር ጠጣሩ እንዲላላ የላላውን ወጠር አዎ ዛሬም ለኢትዮጵያን ህይወት ጠጥሯል ወያኔ ሀገርና ህዝብን በእጅጉ ጎትቷል የወያኔ ጸረ ሀገርና ጸረ ህዝብ ተግባራቱ ገደብ አልፏል ወያኔ ለኢትዮጵያና ህዝቧ ጠላትነቱ ዛሬ ለውይይት የሚቀርብ አጀንዳ ሊሆን አይችልም የባዳን ጥቅም አስጠባቂ እንጂ ለኢትዮጵያና ህዝቧ ለመሆኑ እንደዚሁ የተዘጋ ዘንዳ ነው ወያኔን መታገያ ዘዴና ስልት አመራረጥም እንደዚሁ ለውይይት የሚቀርቡ ጉዳዮች ሊሆኑ ፍጹም አይቻልም ወያኔን ከነግሳንግሱ መቀመቅ መክተት የሚችል የትግል ስልት ሁሉ ወደ ተግባር የሚቀየርበት ጊዜ ቢኖር ዛሬ ነው ኢትዮጵያ ህዝብ ለነጻነቱና ክብሩ መጠበቅ መረጋጋት ይበጀኛል ያዋጣኛል የሚለውን የትግል ስልት ሁሉ መጠቀም በማንም በምንም የማይገሰስ መብት ነው ዳመናው ሲዳምን ይወረዛል ገደል ወተት ይሸፍታል እንኳን ሰው ሲበደል የሚለውን የኢትዮጵያን በደል ማስተንፈሻ ቀረርቶ የኢትዮጵያን ህዝብ ለአራት ዓመታት ወያኔ የተሸከምበት ጫንቃው ተልጧል እስትንፋሱ ተዘግቷል የሚደርስበት በደል ገደብ አጥቷል የሚፈጸምበት ምዝበራ ደህንነት ዳርጎታል ወያኔ ሰብአዊ ክብሩን አሳጥቶታል ታሪኩን አጉድቦታል የኢትዮጵያ ህዝብ የመከራው ጽዋ ሞልቶ ፈሷል የኢትዮጵያ ህዝብ በየጎበዝ አለቃው እየተደራጀ ጋራውና ሸንተረሩን ጠራን ሊለው ወቅቱ ይጠይቋል ገጠሩና ከተማውን የትግል ሜዳውን ሊያደርገው ይገባል ወያኔ ለአንድ ለአምስት ጥርነፋ የትግሉ ጋሬጣ ነውና መፍረስ አለበት ኢትዮጵያ ህዝቧ ዕጣ ፈንታ የሚወሰነው ወይም ከወያኔ የግፍ አገዛዝ የሚላቀቀው በተባበረና ሁሉን አቀፍ በሆነ የትግል ስልት ብቻ መሆኑን በአጽንኦት መረዳት ተገቢ ነው ታዲያ አንድ የትግል ኬላ እስኪበጠስ ድረስ ወይም በፍርሃት የተሸበበው አይነት ጥላ እስኪገለበት ድረስ ወያኔ እንደተለመደው ያቅራራል ይፎክራል ጸረ ሰላሞች ጸረ ልማቶች አሸባሪዎች ወዘተ እያለም ያቅራራል በብዙተኛ ባንዳዎች አማካኝነትም ሊያኮላሽ እንደሚሞክረው ከሁሉ መገመት ከባድ አይሆንም በዚህ ወቅት ታዲያ ወያኔን አንፍረው አንናቀው የትግል ዘዴዎቻችን እየቀያየርን ግን እንታገለው እንፋለሙ በመጨረሻም የህዝብ ትግላችን ናፊ እንደሚሆን ቅንጣት ያህል አንጠራጠር የሰፈር ቅጥረኛ መካሪ መሳይ ሽማግሌ ባንዳዎች ምሁር መሰል ባንዳ ግዘተኞች በትግላችን ላይ ውሃ ሊሸንሱበት አይችሉም ሰላም በሌለበት ሰላምን ትሰብኩን አይችሉም የትግል ስልቶቻችንም ሊመጡልን አይችሉም መብቱ ያላቸው በመረጥነው በተመቸን ትግል ስልት ወያኔን መፋለም መብቱ የኛ ብቻ ነው
ወገኖቹ ደንታ የለው ከሆዱ ሌላ የማይታየ አለው አለው ሲያሸረግድ ሽርጉድ ሲያፈደፍድ መስሎ ለማደር ታሪክ ሲንድ እንኳን ሎታለው እንደ ክርዳድ ወይ ጊዜ ደቁ አሳየር ጉድ